ይህ የአሜሪካ ድምፅ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ አርብ መጋቢት 9 2014 ዓ.ም ዝግጅታችን ጀመረ። ምግብና ሌሎች የእርዳታ ቁሳቁሶችን የጫኑ መኪኖች ወደ ትግራይ ክልል እንቅስቃሴ መጀመራቸውን የኢትዮጵያ መንግሥት ገለጸ። የዓለም ጤና ድርጅት ዋና ዲሬክተር ዶክተር ቴዎድሮስ አድሃኖም መድኃኒትና ሌሎች የሕክምና ቁሳቁሶች ወደ ክልሉ ለማስገባት ላቀረብነው ጥያቄ ከኢትዮጵያ መንግሥት ፈቃድ አልተሰጠንም ሲሉ ከሰዋል። ይህንን ጉዳይ በተመለከተ የተሰናደ ሙሉ ዘገባ በአብይ ርዕስ ይደመጣል። በሌላ ዜና ግጭት ባለባቸው አካባቢዎች ፈተና የወሰዱ ተማሪዎች ውጤት መመዘኛ ከሌሎች እኩል ሊሆን አይገባም የሚል ቅሬታም ተሰምቷል። ይህን የተመለከተው ዘገባም በምሽቱ ይደመጣል። ጤና ይስጥልን፣ እንደምን አምሽታችኋል? ሀብታሙ ስዩም ሳስተናግዳችሁ አመሻለሁ። ብርሃን ኃይሉ ደግሞ ስርጭቱን ከስቱዲዮ ታቀናብርልናለች። በምስልና ድምፅ ቅንብሩ ሲሳይ አሸናፊና ግርማ ደገፋም አብረውናሉ። የዌብና ማህበራዊ ድረገጽ አቀናባሪያችን አበባየው ገበያው፣ ዋና አዘጋጅ ደግሞ ጽዮን ግርማ ናት። እስከ ምሽቱ 4 ሰዓት ድረስ አብረናችሁ እንቆያለን። እናንተም አብራችሁን ቆዩ። አስቀድመን የዓለም ዜናዎችን እንስማ።
ያስጥልኝ፣ እንደምናመሻችሁ አድማጮች። የዓለም ዜናውን የማሰማችሁ ቆንጂት ታዬ ነኝ። ኢትዮ ቴሌኮምን በከፊል ወደ ግል ይዞታ ለማዞር የነበረው እቅድ እንዲዘገይ መደረጉን የኢትዮጵያ የገንዘብ ሚኒስቴር አስታውቋል። ከዚህ ውሳኔ ላይ የተደረሰው በቅርብ ጊዜያት በአገር ውስጥም በዓለም አቀፍ ደረጃም ባሉትና በፍጥነት እየተቀያየሩ ባሉ ኢኮኖሚያዊ ለውጦች ሳቢያ መሆኑን የሚኒስቴር መስሪያ ቤቱ በትዊተር ባወጣው መግለጫ አስረድቷል። አያይዞም መግለጫው የኢትዮጵያ መንግስት የአብይ ኢኮኖሚውን መሻሻል ታሳቢ በማድረግና የኢትዮ ቴሌኮምን ኢኮኖሚያዊ ክንዋኔ በቀጣይነት በማሻሻል ጊዜ መውሰድ ጉዳዩ ለሚመለከታቸው ወገኖች በሙሉ በተለይም ለኢትዮጵያ ሕዝብ እንደሚበጅ አምኖ የወሰደው ውሳኔ ነው ብለዋል። ድንበር የለሽ ሐኪሞች ሜዲሳን ሳን ፍሮንቴ ባለፈው እንደ አውሮፓውያን አቆጣጠር 2021 ዓ ም ሰኔ ወር ውስጥ ትግራይ ውስጥ በተገደሉት ባልደረቦቹ ግድያ ዙሪያ በኒውዮርክ ታይምስ ጋዜጣ በወጣው የምርመራ ሪፖርት ላይ መንግስት ምላሽ ይስጥ ሲል ጠየቀ። የጋዜጣው ሪፖርት ለግድያው ኃላፊው የኢትዮጵያ የመከላከያ ኃይልንና የመከላከያ ኃይሉን አዛዥ በቀጥታ ተጠያቂ ያደረገ መሆኑን ቡድኑ ጠቅሷል። የድንበር የለሽ ሐኪሞች ቡድን የስፔን ፕሬዚደንት ፖላ ጊል ባወጡት መግለጫ ኤምኤስኤፍ ባልደረቦቹ ላይ ከተፈጸመው አሳዛኝ ግድያ ጀምሮ ግድያውን በሚመለከት ሙሉ መረጃ ለማግኘትና ተጠያቂዎችም ኃላፊነት እንዲወስዱ ለማድረግ ያለማሰለስ ጥረት ሲያደርግ ቆይቷል ብለዋል። መስሪያ ቤታችን ያደረገውን ክትትል ውጤት ለኢትዮጵያ ባለስልጣናት አቅርበናል ብለዋል። ባደረግነው ክትትል ለግድያው ተጠያቂዎች ማን እንደሆኑ ወይም የግድያውን ምክንያት በእርግጠኝነት ለማወቅ አልቻልንም ብለዋል። እስካሁንም ስለ ግድያው ያገኘነው ማብራሪያም ሆነ ኃላፊነት የወሰደ ወገን የለም ያሉት የድንበር የለሽ ሐኪሞች ቡድን ባለስልጣኗ የኢትዮጵያ መንግስት በጉዳዩ ዙሪያ እያካሄደ ያለውን ምርመራ ውጤት በአፋጣኝ እንዲያሳውቀን እንጠይቃለን ብለዋል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ዛሬ ሩሲያ የምዕራብ ዩክሬን ልቪቭ ከተማን የአውሮፕላን ጣቢያ አቅራቢያ ኢላማ ያደረጉ በርካታ ሚሳይሎች ተኩሳለች። በአውሮፕላን ጣቢያው ላይ የደረሰ ጉዳት እንደሌለ የከተማዋ ከንቲባ ገልጸው የአውሮፕላን ጥገና ክፍል ግን ተጎድተዋል ብለዋል። ዩክሬንን ከፖላንድ ጋር በሚያዋስነው ድንበር 80 ኪሎ ሜትር ርቀት ላይ በሚገኘው አካባቢ በደረሰው ጥቃት በሰው ላይ ምን ያህል ጉዳት እንደደረሰ ግን ለጊዜው የተሰጠ መረጃ የለም። በትናንትናው ዕለት በሩሲያ ጥቃት በተመታው የማሪዮፖሉ ሕጻናትን ጨምሮ ብዙ መቶ ሰላማዊ ሰዎች የተጠለሉበት የቲያትር ቤት ከጥቃቱ የተረፉ ሰዎች እየወጡ ናቸው። ምን ያህሉ በሕይወት እንደተረፉ ግን የሚታወቅ ነገር የለም። ይህ በዚህ እንዳለ የዩናይትድ ስቴትስ ፕሬዚደንት ጆ ባይደን ዛሬ ከቻይና ፕሬዚደንት ሺ ጂንፒንግ ጋር በስልክ እንደሚነጋገሩ ተገልጿል። ባይደን ከቻይና አቻቸው ጋር የሚነጋገሩት የዩክሬን ፕሬዚደንት ቮሎዲሚር ዜሌንስኪ ዓለም የሩሲያን ወረራ ለመመከት ሀገራቸውን እንዲረዳ እየተማጸኑ ባሉበት በአሁኑ ወቅት ሲሆን የሁለቱ መሪዎች ውይይት ወሳኝነት እንዳለው ተጠቁሟል። ወታደራዊ እርዳታ እንድታደርግ በሩሲያ የተጠየቀችው ቻይና በውጊያው ትልቅ ቦታ እየያዘች መሆኗ እየተሰማ ነው። ለዩክሬን ግዙፉን ወታደራዊ እርዳታ የለገሰችው ዩናይትድ ስቴትስ ቶን ተጨማሪ 800 ሚሊዮን ዶላር እንደምትሰጥ ፕሬዚደንት ባይደን በዚህ ሳምንት ይፋ አድርገዋል። የዋይት ሀውስ ቃል አቀባይ ጄን ሳኪ ለጋዜጠኞች በሰጡት ቃል ቻይና ከሩሲያ ጎን መሰለፏ ያሳደረብንን ጥልቅ ስጋት በግልጽ አሳውቀናል፣ ሊያስከትል የሚችለውንም ምላሽ ተናግረናል ብለው የዛሬው የስልክ ውይይት ለፕሬዚደንት ባይደን የፕሬዚደንት ሺን አቋም ለመገምገም እድል ይሰጣቸዋል ብለዋል። ቻይና የሩሲያን አድራጎት አለማውገዟ በራሱ ብዙ የሚናገር ነው ሲሉም ቃል አቀባዩ አክለዋል። ይህ በዚህ እንዳለ የዩክሬን ሰብአዊ ሁኔታ በየዕለቱ ያሽቆለቆለ መሆኑን የተባበሩት መንግስታት ድርጅት ተናግሯል። ከዩክሬኑ ጦርነት በተዛመደ የአፍሪካ ዜና አፍሪካውያን ዋናዎቹ የድፍድፍ ነዳጅ ላኪ ሀገሮች የናይጄሪያና የአንጎላ ህዝብም ጭምር እያሻቀበ ያለው የነዳጅ ዋጋ እየተሰማቸው መሆኑን ተንታኞች እየተናገሩ ነው። በጣት የሚቆጠሩት ነዳጅ ላኪ ሀገሮች በተለይም ሩሲያ ዩክሬን ላይ ወረራ ከከፈተች ወዲህ ገቢያቸው የጨመረ ቢሆንም በአህጉሪቱ በአብዛኛው ባለው የነዳጅ ማጣሪያ እጥረት የተነሳ ሀገሮቹ ከፍ ያለ ዋጋ ከፍለው ከውጭ ለመግዛት እንደሚገደዱ ነው ተንታኞቹ የተናገሩት። በኢትዮጵያ የዩናይትድ ስቴትስ የዓለም አቀፍ ልማት ተራድኦ ድርጅትና ሌጎ ፋውንዴሽን የተባለው ሕፃናትን በትምህርትና በፈጠራ አቅም ግንባታ ለማሳደግ የሚሰራ የበጎ አድራጎት ተቋም በጋራ አዲስ መርሃ ግብር መወጠናቸውን አስታወቁ። ሁለቱ ድርጅቶች በተለይ በግጭቶችና በቀውሶች በተጎዱ አካባቢዎች የሚኖሩ በመዋለ ሕፃናት ዕድሜ ክልል ውስጥ ያሉ ልጆች እየተጫወቱና እየተማሩ እንዲያድጉ ለማስቻል በጋራ ቢያንስ 25 ሚሊዮን ዶላር ወጪ አድርገው መርሃ ግብሮችን እንደሚያዘጋጁ ከዩናይትድ ስቴትስ ኤምባሲ የወጣው መግለጫ አመልክቷል። ሶማሊያ ዋና ከተማ ሞቃዲሾ መንገድ ዳር የተጠመደ ቦምብ 4 ሰዎች ማቁሰሉ ተገለጸ። 3ቱ ለስራ የሄዱ የቱርክ ዜጎች ሲሆኑ አንደኛው ሶማሊያዊ ሾፌራቸው እንደሆነ ነው የተገለጸው። የጥቃቱ ኢላማ ቱርኮቹ ነጋዴዎች ሳይሆኑ እንዳልቀሩ ፖሊስ ለቪኦኤ ገልጿል። አልሸባብ ለቦምብ ፍንዳታው ኃላፊነት ወስዷል። በመጨረሻም የደቡብ ሱዳን የምግብ ቀውስ ከምንጊዜውም እየከፋ ነው ሲል የዓለም የምግብ ፕሮግራም አመለከተ። ደቡብ ሱዳን ከምንጊዜውም የከፋ የረሃብ ቀውስ ላይ ነች ሲሉ ሁኔታውን የሚከታተሉት የዓለም የምግብ ፕሮግራሙ ባለስልጣን ማርዋ አዋድ ናቸው ያስታወቁት። አዋድ ለቪኦኤ የደቡብ ሱዳን ትኩረት ክፍል በሰጡት ቃል ሀገሪቱ መኸር በማይሰበሰብባቸውና የምግብ አቅርቦት በሚመናመንባቸው በቀጣዮቹ ወራት 8.3 ሚሊዮን ሕዝቧ ለከባድ ረሃብ ይጋለጣል ብለዋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ቆንጂት ታየን ለዓለም ዜናዎቹ አመሰግናለሁ። በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ መጋቢት 9 2014 ዓ.ም ዝግጅታችንን ነው እያዳመጣችሁ እየተመለከታችሁ የምትገኙት። ተከታታዮቻችን፣ ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com ፌስቡክ ላይ ደግሞ አት ቪኦኤ አማሪክ ላይ በቀጥታ በመደመጥ ላይ ይገኛሉ። የድምፅ አሊያም የጽሑፍ መልእክት ለመተው የምትፈልጉት ሌላ አማራጭም አለን። 202-205-9942 የዋትሳፕ መስመራችንን ተጠቀሙ።
ዘሎ ኩነታት ምዝ ተፈጢሩ ዘሎ ናይ ትግራይ ህዝቢ ኣብ በፅሕዎ ዘሎ ኩነታት ብጣዕሚ ዝሕዝን እዩ።
አሁን የተፈጠረው በትግራይ ህዝብ ላይ የደረሰው ሁኔታ በጣም የሚያሳዝን ነው። በተለይ ወጣትና እናቶች ሁሉም ረሃብና ሀዘን ላይ ነው ያለ።
በመቶዎች የሚቆጠሩ ሰዎች በትግራይ ክልል ባለው የምግብና የጸጥታ ችግር ተፈናቅለው ወደ አማራ ክልል ቆቦ የገቡ መሆናቸውን በሚመለከተው ዘገባችን ከምናዳምጣቸው ተፈናቃዮች መካከል ያንዱን የሰማ ነው። ሙሉ ዘገባው በሁለተኛው አጋማሽ ይደመጣል። አሁን ግን ወደ ዕለቱ አብይ ርዕስ እንሻገር። ምግብና ሌሎች የርዳታ ቁሳቁሶችን የጫኑ መኪኖች ወደ ትግራይ ክልል እንቅስቃሴ መጀመራቸውን የኢትዮጵያ መንግስት ገልጿል። የውጭ ጉዳይ ሚኒስቴር ባወጣው መግለጫ ወደ ትግራይ ክልል ሰብአዊ እርዳታ የሚያደርሱ ተሽከርካሪዎች በአፋር ክልል በኩል ያለምንም ችግር እንዲተላለፉ መንግስት ምቹ ሁኔታ እየፈጠረ መሆኑን አስታውቋል። መንግስት ሆን ብሎ እርዳታ ወደ ክልል እንዳይገባ አድርጓል በሚል በህወሓት ተደጋጋሚ ክስ ቢቀርብም መንግስት በበኩሉ ተጠያቂው ህወሓት መሆኑን መግለጹ ይታወቃል። ይህ በእንዲህ እንዳለ የዓለም ጤና ድርጅት ዋና ዲሬክተር ዶክተር ቴድሮስ አድሃኖም በሰጡት መግለጫ ደግሞ መድኃኒትና ሌሎች የህክምና ቁሳቁሶችን ወደ ክልሉ ለማስገባት ላቀረብነው ጥያቄ ከኢትዮጵያ መንግስት ፈቃድ አልተሰጠንም ሲሉ ከሰዋል። የዶክተር ቴዎድሮስን ክስ ያጣጣሉት የኢትዮጵያ መንግስት ኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ በበኩላቸው ከህወሓት ጋር ባላቸው የፖለቲካ ግንኙነት በመንግስት ላይ ጫና ለመፍጠር የሚያደርጉት ነው ብለዋል። ኬኔዲ አባተ ዝርዝር ጉዳዩን ይነግረናል።
ትናንት መጋቢት 8 2014 ዓ.ም ምግብ ነክ ቁሳቁሶችን የጫኑ 20 የጭነት ተሽከርካሪዎችና ነዳጅ የጫኑ 3 ተሽከርካሪዎች ከሰመራ ወደ መቀሌ መንቀሳቀስ መጀመራቸውን የኢትዮጵያ ውጭ ጉዳይ ሚኒስቴር አስታውቋል። ሚኒስቴሩ ትናንት ባወጣው መግለጫ የክልሉን የሰብአዊ እርዳታ አቅርቦት ከፍ ለማድረግ በየቀኑ 40 የጭነት ተሽከርካሪዎች ወደ ክልሉ እንዲገቡ ይደረጋልም ብሏል። ከሰመራ በአባላ በኩል ወደ መቀሌ የሚወስደው የሰብአዊ እርዳታ መስመር ተዘግቶ የቆየው የህወሓት ታጣቂዎች አፋር ክልል በከፈቱት አዲስ ጥቃት ምክንያት መሆኑን የኢትዮጵያ መንግስት በተደጋጋሚ መግለጹ ይታወቃል። አሁን ታዲያ ህወሓት ከፍቷል የተባለውን ጥቃት አቁሞት ነው ወይ የእርዳታ ምግብና ሌሎች ቁሳቁሶችን የጫኑ ተሽከርካሪዎች እንቅስቃሴ የጀመሩት ለሚለው ጥያቄ የኢትዮጵያ መንግስት ኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ ይህን ምላሽ ሰጥተዋል።
አልቆመም፣ ያው በሪስኪውን ወስዶ ነው የሄዱ ያሉት እንጂ ትንኮሳው አልቆመም። እነሱም ከወረሩበት አካባቢ አልወጡም፣ እንዳያዙ ነው አካባቢዎቹን በተወሰነ ደረጃ ማለት ነው። ስለዚህ በሪስክ ውስጥ ሆነው የተወሰነ ቀዳዳ በመገኘቱ ምክንያት ነው እንጂ አካባቢውን ሙሉ በሙሉ ለቆ ለእርዳታ ፍሰቱ ነፃ ስላደረጉት አይደለም። በሁለተኛ ሁኔታ ደግሞ አሁን ወደ አማራ አካባቢ በስፋት የትግራይ ሰዎች እየፈለሱ ከመምጣታቸው ጋር ተያይዞና በውስጡ በአካባቢው በመቀሌም በሽሬም በአክሱምም የተለያዩ ተቃውሞዎች እየገጠሙት ከመምጣቱ ጋር ተያይዞ ሳይወድ በግድ የመክፈት ፍላጎት ያለ ይመስላል። ግን እስካሁን ድረስ ባለው ተጨባጭ ሁኔታ የተዘጋው ነገር በደንብ የተከፈተ አይደለም።
ከመጋቢት 7 2014 ዓ.ም ጀምሮ 17 ግብረሰናይ ድርጅቶች መድኃኒትን ጨምሮ የህክምና ቁሳቁሶችንና የምግብ አቅርቦቶችን ወደ ትግራይ ክልል እንዲያጓጉዙ እንደተፈቀደላቸውና ከ11 በላይ አጋር ድርጅቶች 257192 ኪሎ ግራም መድኃኒት፣ የህክምና ቁሳቁሶችንና የምግብ አቅርቦቶችን በአውሮፕላን እንዳጓጓዙ የውጭ ጉዳይ ሚኒስቴር አመልክቷል። በሌላ በኩል የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም ከትናንት በስቲያ በሰጡት መግለጫ ለ500 ቀናት ያክል በኢትዮጵያና በኤርትራ ኃይሎች ከውጪው ዓለም እንዳይገናኝ ተዘግቶበት ይገኛል ያሉት የትግራይ ክልል ጉዳይ አስከፊ ነው ብለዋል። ከታሳስ ወር አጋማሽ ጀምሮ የምግብ እርዳታ አቅርቦት ወደ ትግራይ እንዳልገባ የገለጹት ዶክተር ቴድሮስ 83 በመቶ የሚሆነው የክልሉ ህዝብ የምግብ ዋስትና ችግር እንዳለበት አመልክተው በክልሉ ያለው ጥቂት የእርዳታ ምግብና ነዳጅ በመሟጠጥ ላይ መሆኑንም ገልጸዋል። የዓለም ጤና ድርጅት በየካቲት ወር ለ300,000 ያህል ሰዎች የሚሆን 33 ሜትሪክ ቶን የመድኃኒትና ሌሎች ቁሳቁሶችን በአየር ለትግራይ ክልል ማድረሱን ያስታወሱት ዶክተር ቴድሮስ ቀጣይ ድጋፍ ለማድረግ ግን ከኢትዮጵያ መንግስት ፈቃድ እንዳልተገኘ ተናግረዋል።
We are now preparing to send an additional 95 metric tons of supplies, but no permission has been given yet.
ተጨማሪ 95 ሜትሪክ ቶን አቅርቦት ለመላክ በመዘጋጀት ላይ ነን። ነገር ግን እስካሁን ፍቃድ አልተሰጠንም። በትግራይ ለአጣዳፊ የህክምና ፍላጎቶች ምላሽ ለመስጠት 2200 ሜትሪክ ቶን ያስቸኳይ ጊዜ የህክምና አቅርቦቶች እንደሚያስፈልጉ እንገምታለን። እስካሁን የቀረበው ግን 117 ሜትሪክ ቶን ብቻ ነው። ይህም ከሚያስፈልገው ከአንድ በመቶ በታች ነው። ነገር ግን ነዳጅ በሌለበት ሁኔታም አቅርቦቱ ወደ ክልሉ ቢገባ እንኳን ወደሚፈለግበት ቦታ ማጓጓዝ በጣም አስቸጋሪ ወይም የማይቻል ነው።
የዶክተር ቴድሮስን ክስ በተመለከተ ለኢዜአ አስተያየታቸውን የሰጡት የአደጋ ስጋት ስራ አመራር ኮሚሽነር አቶ ምትኩ ካሳ የዓለም ጤና ድርጅት ከቀጣዩ ሰኞ ማለትም ከመጋቢት 12 ጀምሮ ለአንድ ወር ያህል መድኃኒትና ሌሎች የህክምና ቁሳቁሶችን ወደ ትግራይ ክልል ለማጓጓዝ ጠይቆ በጤና ሚኒስቴር መጋቢት 5 የድጋፍ ደብዳቤ እንደተሰጠውና እርሳቸው የሚመሩት ኮሚሽን ደግሞ ትናንት ፈቃድ መስጠቱን አብራርተዋል።
ይህን ደብዳቤ ጻፈው ማርች 11 ቀን ነው። ማርች 11 2022 ነው። ድጋፍ እንዲሰጠኝ የሚል ደብዳቤ ጻፈው። ጤና ሚኒስቴር ደግሞ ያሉትን እቃዎች በዝርዝር ካየ በኋላ ለኛ ማርች 14 ወይንም በእኛ አቆጣጥር መጋቢት 5 ጽፎ ክሊራንስ እንድንሰጣቸው ወይንም አፕሩቫል እንድንሰጣቸው ጠይቋል። በዚህ መነሻነት የዓለም ጤና ድርጅት ኢትዮጵያ ኦፊስ የነን ጤና ሚኒስቴር ጻፈለት የድጋፍ ደብዳቤ መነሻ በማድረግ ለኛ ማርች 15 2022 ክሊራንስ አፕሩቫል ደብዳቤ እንድሰጡ ጠይቋል። እኛ ደግሞ ዛሬ ጠዋት አፕሩቫል ደብዳቤ ሰጥተናል።
የመንግስት ኮሙኒኬሽን አገልግሎት ሚኒስትሩ ዶክተር ለገሰ ቱሉ ደግሞ ለዶክተር ቴድሮስ ክስ ተከታዩን ምላሽ ሰጥተዋል።
የእርዳታ ህሉም የመድኃኒት አቅርቦቶቹም የሚገቡት በአባላ በኩል ነው። በአባላ ኮሪደርን ጨምሮ ሌሎች አራት ወረዳዎችን የኢትዮጵያ መከላከያ ሰራዊት ወደ ትግራይ አልገባም ካለ በኋላ ወሮ የያዙት እነሱ ናቸው። እርዳታው የሚተላለፍበትን ኮሪደር በመዝጋታቸው ምክንያት ነው ይሄ የተዘጋው። ይሄ የዓለም ጤና ድርጅትም በደንብ ያውቃል። ሌሎች እርዳታ አቅራቢ የተባበሩት መንግስታት ድርጅት ተቋማትም ያውቁታል። ስለዚህ በኢትዮጵያ በኩል ይሄ ሆን ተብሎ ተከልክሏል የሚለው ነገር መሰረተ ቢስና ከወያኔ ጋር ያላቸው የፖለቲካ ሀሳቤን ታሳቢ በማድረግ በመንግስት ላይ ጫና እንዲፈጠር ከማሰብ የመነጨ ነው። ይሄ ቢሆን ኖሮ የኢትዮጵያ መንግስት እኮ ያን አማራጭ በመጥፋቱ ምክንያት እኮ በሳምንት ቢያንስ 3-4 ጊዜ በአየር የተለያዩ የመድኃኒት አቅርቦቶች እና የእርዳታ ቁሳቁሶች እንዲሄዱ እያደረገ ነው። ስለዚህ በዛ የሚከለክል ከሆነ በዚህኛው ለምንድን ነው የማይከለክለው? ወደ ትግራይ የሚሄድ በየብስም ይሁን በአየር የኢትዮጵያ መንግስት ዘግቶ ማያውቅም፣ ፍቃድ ከልክሎ ማያውቅም። የራሱ ህዝብ አይደለም እንዴ? ለምን ያክዳል?
የኤርትራ ማስታወቂያ ሚኒስትር አቶ የማነ ገብረ መስቀል ደግሞ በትዊተራቸው ባሰፈሩት ጽሁፍ የዓለም ጤና ድርጅት ዳይሬክተር ወንጀለኛ የህዋት ጓዶቻቸውን ለመከላከል በኤርትራ ላይ ከጊዜ ወደ ጊዜ የውሸትና የክፋት ወንጀላዎችን ማስተጋባታቸውን ቀጥለዋል ሲሉ ዶክተር ቴድሮስን ተችተዋል። ዶክተር ቴድሮስ አድሃኖም ከሚመሩት ድርጅት ውጭ በሆነ የስነ ምግባር ጉድለት ወገንተኝነት እያሳዩ ነው በሚል ምርመራ እንዲደረግባቸው የሚጠይቅ ደብዳቤ የኢትዮጵያ መንግስት ለዓለም ጤና ድርጅት መጻፉ ይታወሳል። ነገር ግን ዶክተር ቴድሮስ ከዚህ ቀደምም ለቀረበባቸው መሰል ወቀሳ በትዊተር ገጻቸው በሰጡት ምላሽ እኔ ወገንተኝነቴ ለሰላም እንጂ ለየትኛውም አካል አይደለም ማለታቸው ይታወሳል። ከትናንት በስቲያ በሰጡት መግለጫቸው በትግራይ የኤችአይቪ ህክምና የሚፈልጉ 46,000 ሰዎች ህክምናቸው መቋረጡን፣ እንደ ካንሰር፣ ስኳርና ደም ግፊት ያሉ በሽታዎች የሚገኙባቸውም ህክምና እንደማያገኙና ሞተውም ሊሆን እንደሚችሉ ገልጸዋል። በአጠቃላይ በምግብ እና በመድኃኒት ችግር በክልሉ ሰዎች እየሞቱ እንደሚገኙም ገልጸው ከትግራይ በላይ በሚሊዮኖች የሚቆጠሩ ሰዎች ጤንነት አደጋ ላይ የወደቀበት አካባቢ በዓለም ላይ የለም ብለዋል። በአፋር ክልልም የሰብአዊ ችግሮች እየተባባሱ መሆኑን የገለጹት የዓለም ጤና ድርጅት ዋና ዳይሬክተሩ ዶክተር ቴድሮስ አፋርና አማራ ክልሎችም ጉዳት ቢደርስባቸውም እነዚህን ክልሎች መድረስ ግን ከትግራይ ጋር ሲነጻጸር እጅግ የተሻለ ነው ብለዋል። ዋና ዳይሬክተሩ ከትግራይ ክልል ውጭ ያሉ ጉዳቶችን አንስተውና አውግዘው እንደማያውቁ በተደጋጋሚ የሚገልጸው የኢትዮጵያ መንግስት በዚህም ቅሬታውን ሲያሰማ ቆይቷል። ውጭ ጉዳይ ሚኒስቴር በትናንቱ መግለጫው ታዲያ በእርዳታ አቅርቦት ላይ ለተሰማሩ ለሁሉም አካላት ምቹ ሁኔታ በመፍጠር እንዲሁም የየብስና የአየር ትራንስፖርት አማራጮችን በማስፋት በትግራይ ክልል ለሰብአዊ ፍላጎቶች አቅርቦት ተገቢውን ምላሽ ለመስጠት መንግስት ቁርጠኛ መሆኑን አስታውቋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
በመከታተል ላይ ያላችሁት ከዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የአርብ መጋቢት 9/2014 ምሽት ዝግጅታችን ነው። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበረ። የትንታኔው መጽሔት ይቀጥላል። በቅርቡ የተወሰነው የከፍተኛ ትምህርት ተቋማት መግቢያ ውጤት በተለይ በምስራቃዊ የአማራ አካባቢዎች የተከሰተው ነባራዊ ሁኔታ ግምት ውስጥ ያስገባ አይደለም ሲሉ መሰረታቸውን ደሴ ላይ ያደረጉ 15 የሃይማኖትና የሲቪል ድርጅቶች አስታውቀዋል። ድርጅቶቹ በተማሪዎችና በአካባቢው ላይ ሊደርስ የሚችለውን ስነልቦናዊ ጉዳትና ፖለቲካዊ አለመረጋጋት ግምት ውስጥ በማስገባት የሚመለከተው መንግስታዊ አካል ማስተካከያ እንዲያደርግም ጠይቀዋል። ከደቡብና ሰሜን ወሎ፣ ከዋግ ህምራና ኦሮሚያ ብሔረሰብ ዞኖች እንዲሁም ከደሴ ከተማ አስተዳደር ደረሰኝ ያለውን መረጃ ያደረገው የደቡብ ወሎ ዞን መምህራን ማህበር በበኩሉ የ12ኛ ክፍል መልቀቂያ ብሔራዊ ፈተና ከወሰዱት ውስጥ የዩኒቨርሲቲ መግቢያ ውጤት ያገኙት ከ25 በመቶ አይበልጡም ብሏል። ቅሬታቸውን በጋራ በጋዜጣዊ መግለጫ ላይ ገልጸዋል። መግለጫውን የተመለከተው ዘጋቢያችን መስፍን አራጌ ነው።
የደቡብ ወሎ ዞን መምህራን ማህበር ሊቀመንበር መኮንን ጌታቸው በመንግስት የተወሰነውን የዩኒቨርሲቲ መግቢያ መቁረጫ ውጤት በጦርነት ቀጠና ውስጥ የቆዩ አካባቢዎች የነበሩበትን ሁኔታ ያላገናዘበ ሲሉ ተችተውታል። ከደቡብና ሰሜን ወሎ፣ ከዋግምራና ኦሮሞ ብሔረሰብ እንዲሁም ከደሴ ከተማ አስተዳደር የተገኘውን መረጃ መሰረት አድርገው የተናገሩት ሊቀመንበሩ በአምስቱ ምስራቃዊ የአማራ አካባቢዎች የ12ኛ ክፍልን መልቀቂያ ብሔራዊ ፈተና 31896 ተማሪዎች ወስደው የተቆረጠውን የዩኒቨርሲቲ መግቢያ ውጤት ማስመዝገብ የቻሉት ግን 9281 መሆናቸውን ገልጸዋል።
እዚህ አካባቢ ጦርነቱ ባስከተለብን ጠባሳ ልጆቻችን ከጦርነቱ ሽሽት ጋር ተያይዞ እንዲሁም የጥይት ድምፅ እየፈሩ ምንም አይነት ደብተርም ሆነ እውቀት ባላገኙበት ሁኔታ ትምህርት ቤቶቻቸው አንደኛው በወራሪ ኃይል እየፈረሰ፣ ሁለተኛው ከከባድ መሳሪያ እያረፈባቸው፣ ሌላም እንደገና ደግሞ ለተፈናቃዩ መጠለያ ሆነው የቆዩት የትምህርት ተቋማት ናቸው እንደ ደሴ ከተማ በአብዛኛው። ስለዚህ ከአንድ ወር እስከ 6 ወር በላይ ትምህርት አቋርጠው ለነበሩ ቤትና የትኛውን ቦታ ላይ ስደት ላይ በነበሩበት ሁኔታ ይሄ ነጽብ እዚህ ላይ ተሰቅሎ ይህን ያህል ተማሪ ቤት እንዲውል በመደረጉ በጣም ቅሬታ ነው እየፈጠረብን።
አቶ መኮንን መመዘኛው ሚዛናዊነት ጎድሎታል ይላሉ።
ምቹ ሁኔታ ባለ ካለባቸው አካባቢዎች ምቹ ሁኔታ የሌላቸውን አለይም። ይሄ ውጤት በጋራ እየተሰጠ ነው፣ እንደ ጋራ እንደ ሀገር ነው የተገመገም ነው እና ይሄ አግባብ ነው ብለን አናምንም። ስለዚህ የትምህርት ሚኒስቴር ይሄን ሁኔታ አይቶ ዝቅ ብሎ ኢቭን አንዳንዶቹም ብናይ ለምሳሌ ደቡብ ወሎ ደሴ ዙሪያ ብናይ አንድ ተቋም ገልሽ አጠቃላይ ሁለተኛ ደረጃ ትምህርት ቤት ምንም ተማሪ አላለፈም። ወረኢሉ ላይ ቁልምቢ የሚባል አጠቃላይ ሁለተኛ ደረጃ ትምህርት ቤት ምንም ያለፈ የለም። ለጋምቦ ጊምባ አጠቃላይ ሁለተኛ ደረጃ ትምህርት ቤት አንድም ተማሪ አላለፈም። ስለዚህ ይሄ የሆነበት ምክንያት የማለፊያ ነጥቡ ከፍ ብሎ ስለ መምጣቱ ብቻ ሳይሆን የእኛን የተማሪዎቻችን የመማር ማስተማር ምቹ ሁኔታ ባልተፈጠረበት፣ ሰላም በሌለበት፣ ሽሽት ላይ በነበሩበት ህጻናት እንደገና ወደ ፈተና ገብተው ሲፈተኑ 423 እና በላይ ማምጣት ባለመቻላቸው ምክንያት ውድቀት ተከስቶብናል። አብዛኛው ከ75% በላይ ተማሪዎቻችን እቤት የሚሉ ናቸው።
በደሴ ቅዳሜ ገበያ ሁለተኛ ደረጃ ትምህርት ቤት የ12ኛ ክፍል መልቀቂያ ብሔራዊ ፈተና ወስዳ ያሰበችውን ያህል ውጤት አለማግኘቷን ትናገራለች። የደሴ ከተማ ነዋሪዋ የሽወርቅ ስዩም
መጀመሪያ ራያ ነበር የምኖረው። ከራያ እዚህ ወደ ደሴ መጣን። ደሴ መተን ያው በጦርነት ጊዜ መልስ ወደ አዲስ አበባ ሄድን ለ3 ወር ያክል። ከዛ ከ3 ወር በኋላ ለፈተና ለመውሰድ ወደዚህ መጣው ተመልሼ ወደ ደሴ። ስንመጣ ያው ሁሉም ነገር እንደነበረው እንደ ድሮ አይደለም፣ እንደተዘጋጀ ነውም አይደለም፣ ከባድ ነው። ፈተናውንም እንደጠበቅነው አላገኘውም። አብዛኛው ተማሪ እኔ ብቻ አይደለሁም ከተማርኩበት ትምህርት ቤት የተማርኩት ደሴ ቅዳሜ ገበያ ትምህርት ቤት ነው። በጣም ከባድ ነው። የዩኒቨርሲቲ መግቢያ ውጤት ራሱ ያመጣ ተማሪ በጣም ዝቅተኛ ነው፣ ከኔ ጀምሮ ማለት ነው።
ወጣቷ ብቻ ሳትሆን እሷን የመሰሉ በሺዎች የሚቆጠሩ ውጤት ያልመጣላቸው ተማሪዎች መኖራቸውን የሚያስረዱት ደግሞ የደሴ ከተማ ትምህርት መምሪያ ኃላፊ ፍቅር አበበ ናቸው።
እስከዛሬ ከነበሩት ውጤቶች እጅግ ዝቅተኛ ነው። 50% እና በላይ በጣም ዝቅ ያለበት ሁኔታ ነው ያለው ውጤቱ።
መምሪያ ኃላፊው ለውጤቱ ዝቅተኛነት ዝርዝር ጥናት ተደርጎ ወደፊት የሚገለጽ መሆኑን ጠቅሰው በዋነኛነት ግን ተማሪዎቹ ያለፉበት ከባድ የጦርነት ጊዜና እሱን ተከትሎ ያጋጠማቸው የስነ ልቦና አለመረጋጋት መሆኑን በእርግጠኝነት መናገር ይቻላል ባይ ናቸው። የትምህርት ሚኒስትር ዴታ ዶክተር ሳሙኤል ክፍሌ ለአሜሪካ ድምጽ በስልክ በሰጡት አስተያየት በጸጥታ ችግር ምክንያት በአማራ፣ ኦሮሚያ፣ ቤንሻንጉል እና አፋር ክልሎች ሁለተኛ ዙር ፈተና ለ54,000 ተማሪዎች መሰጠቱን አስታውሰው
ሁለተኛ ዙር የተፈተኑት ተማሪዎች ቁጥር ከአጠቃላይ በዚህ ዓመት ከተፈተኑት አነስተኛ ማለት 9% ብቻ ናቸው በሁለተኛ ዙር የተስተናገዱት። 91% የተፈተኑት በመጀመሪያው ዙር ነው፣ ከጥቅምት 29 እስከ ህዳር 2 ባለው። በመጀመሪያው ዙር የፈተና አስተዳደር ችግር ስላጋጠመ ሲቪክስ ትምህርት እንዳይያዝ ተደርጓል።
ዶክተር ሳሙኤል የጸጥታ ስጋት የነበረባቸውና በሁለተኛ ዙር የተፈተኑ ተማሪዎች ከመጀመሪያው ዙር ተፈታኞች የተሻለ ውጤት አስመዝግበዋል የሚል መሟገቻ ያቀርባሉ።
የዚህ ማሳያው ምንድን ነው? የመጀመሪያ ዙር ፈታኞች ከተፈተኑት ውስጥ 50% እና ከዛ በላይ ያመጡት 45% ብቻ ናቸው። ያ ማለት 50% አማካይ እና ከዛ በላይ ያመጡ ተማሪ 45% ነው። በሁለተኛ ዙር የተፈተኑት ግን ከዚህ ጋር የሚነጻጸው 50%። በሁለተኛ ዙር ከተፈተኑት ውስጥ በመንግስት ዩኒቨርሲቲ ምደባ የሚያገኙት መጀመሪያ ዙር ከተፈተኑት ጋር ብናነጻጽረው ይሄን የመጀመሪያው ዙር ተፈታኞች 25% ምደባ የሚያገኙ ሲሆን በጸጥታ ምክንያት ሁለተኛ ዙር የተፈተኑት 28%። ስለዚህ በጸጥታ ምክንያት ወደ ኋላ ቀርቶ የተፈተኑ ተማሪዎች ባስመዘገቡትም ውጤት ይሁን በመቁረጫ ነጥብም ቢታይ በመንግስት ዩኒቨርሲቲ ምደባም ቢታይ የተሻለ አፈጻጸም ያሳዩት የሁለተኛው ዙር ናቸው።
እዚህ ላይ ግን የሚነሱ አንዳንድ ጥያቄዎች አሉ። ከዚህ ቀደም ከፍተኛ ውጤት በማምጣት የሚታወቁ ወረዳዎች፣ ከተሞች፣ ትምህርት ቤቶች አሁን ሙሉ በሙሉ በሚባል ጭምር ውጤት ያላገኙበት ሁኔታ አለና ለዚህ ደግሞ እንደ ምክንያት የሚያቀርቡት ልጆቻችን በጦርነቱ ምክንያት ተሰደው ተፈናቅለው ሄደው ነበር። ስለዚህ የትምህርት ሚኒስቴር ለሌሎች ልዩ የመግቢያ ውጤት እንደሚያስተካክለው ሁሉ ይሄም አካባቢ ይሄንን ግምት ውስጥ ያስገባ መሆን አለበት፣ እኩል መታየት የለበትም የሚል ነው የሚያነሱትና ሚኒስቴር መስሪያ ቤቱ በዚህ ላይ ያለው አቋም
ሳይን እኛን መረጃው ነው ይመራል። እኛ የተማሪ ውጤት በትምህርት ቤት አናይም። በክልል ማየት ካስፈለገ አሁን የተባሉ አካባቢ ብቻ አይደለም ጸጥታ ችግር የነበረባቸው ሁለተኛ ዙር የተፈተኑ 4 ክልሎች ላይ ፈተናው ድጋሚ የተሰጠው። በእነኛ አካባቢዎች ከሌላ ጊዜ የተሻለ ውጤት አልተመዘገበም የሚባል ከሆነ በዝርዝር ትምህርት ቤቶቹ ማየት ይፈልጋል። በዝርዝር በትምህርት ቤቶች አይደለም መረጃው አናላይዝ የተደረገው። እንደ አጠቃላይ እንደ ሀገር የውጤት አፈጻጸሙ መሻሻል ነው የሚያሳይ። እንደ አጠቃላይ የክልል ለክልል መካከል ሰፊ ልዩነት የሚባል የተመዘገበ የለው። ይሄን ብቻ አይደለም፣ በጸጥታ ምክንያት ዘግይቶ የተፈተኑ ተማሪዎች 2-3 እድል ተሰጥቷል። አንድ ይቆዩና እነኚህ ልጆች ከ2014 ጋር ይፈተኑ፣ ሁለት ሌላ ፈተና እናዘጋጅና እንፈትን ነው ከክልሎች ጋር ምክክር ተደርጎ አይፈተኑ የሚል። የተፈተኑትም ተማሪዎች እንደተባለው ሳይሆን የተሻለ ውጤት አስመዝግቧል። ማሳያ ላቅርብ። በሴቶች ከፍተኛ ውጤት የተመዘገበው ሁለተኛው ዙር ከተፈተኑት ተማሪዎች ልጅቷም ነዋሪነቷ ወልዲያ ነው። ከፍተኛ ውጤት በኢትዮጵያ ማለት ነው። በዚያ ይሄ የሚያሳየው የሁለተኛ ዙር ተፈታኞች በውጤት አንደር ፐርፎርም አድርጓል የሚለው ምንም የመረጃ ተጨባጭነት የለም።
የአማራ ብሔራዊ ክልላዊ መንግስት ትምህርት ቢሮ ዛሬ ባወጣው መግለጫ የአንደኛው ዙር ፈተና እንደተጠናቀቀ ለሀገር አቀፍ ፈተናዎች ድርጅት በወቅቱ ፈተና ተሰርቋል እየተባለ በማህበራዊ ሚዲያ ሲሰራጭ በነበረው የተለያየ መረጃ ምክንያት የፈተና ውጤት ትንተናው በጥንቃቄ እንዲታይ በጽሁፍ ጥያቄ ማቅረቡን ገልጿል። ውጤት ከተገለጸ በኋላም የቀረቡ ቅሬታዎችን መሰረት በማድረግ ፈተናዎችን ድጋሚ እንዲታይላቸው የጠየቁ ተማሪዎችን ውጤታቸው እንዲፈተሽላቸው ሁኔታዎችን ከማመቻቸት በተጨማሪ አጠቃላይ በውጤቱና መቁረጫ ነጥቡ ዙሪያ አስፈላጊ ማብራሪያ እንዲሰጥ ለትምህርት ሚኒስቴር ጥያቄ አቅርበናል ነው ያለው ቢሮ። በሚኒስቴር በኩል አስፈላጊ ማብራሪያ ከተሰጠ በኋላ በትምህርት ቢሮ በኩል የሚፈልጉ መረጃዎች ካሉ ከህዝቡ የሚደበቀው መረጃ እንደማይኖር ትምህርት ቢሮ አስታውቋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
መስፍንን አመሰግናለሁ። ቀጣዩም ዘገባ ከሰነኛው የ12ኛ ክፍል ብሔራዊ መልቀቂያ ፈተና የእርማት ቅሬታ ጋር የተያያዘ ነው። ሰሞኑን ይፋ በሆነው የ12ኛ ክፍል ብሔራዊ መልቀቂያ ፈተና የተማሪዎች ውጤት ላይ በአማራ ክልል ከፍተኛ ቅሬታ አስነስተዋል። ተማሪዎች፣ የተማሪ ወላጆችና የትምህርት ባለሙያዎች እንደሚሉት የፈተና ውጤቱ በትክክል አለመታረሙንና በክልሉ የነበረውን ወቅታዊ ችግርም ያላገናዘበ ነው ብለዋል። የፈተናዎች ኤጀንሲ ምክትል ዋና ዳይሬክተር አቶ ተፈራ ፈይሳ ችግሩ የተፈጠረው ሁለተኛ ዙር በተፈተኑ ተማሪዎች ላይ ነው ብለዋል። አስቴር ምስጋናው ዝርዝር አላት።
ተማሪ አማኑኤል ፀሐይ በምስራቅ ጎጃም ዞን መርጦ ለማርያም ወረዳ በአብርሃ ወአጽባ ሁለተኛ ደረጃ ትምህርት ቤት የ2013 ዓ.ም የ12ኛ ክፍል መልቀቂያ ፈተና መውሰዱን ይናገራል። ሆኖም ትምህርት ሚኒስቴር ሰሞኑን ይፋ ባደረገው የተማሪዎች ውጤት በመጀመሪያ 162 ማስመዝገቡን እንደተመለከተና በውጤቱ ላይ ቅሬታ በማቅረብና እንደገና እንዲመረመር በመጠየቁ የፈተና ውጤቱ 647 እንደሆነ ይናገራል።
ወዲያው ኦንላይን በነጋታው የአምና ተማሪዎችን ተሞክሮ ምናምን ስጠይቅ የኦንላይኑን ፕሮሰስ ስለሚጨናነቅባቸው ብዙ ተማሪ ቅሬታውን ስለሚያቀርብ አያዩትም። ስለዚህ በአካል ሄደህ ማቅረብ አለብህ አሉኝ። እኔ አለኩም አዲስ አበባ፣ እዛ ማውቀው ሰው ነበረኝ። በወረቀት ጽፈ አስገባልኝ ያልኩት አስገባልኝ። ከዛ ከሶስት ቀን በኋላ ምናምን በስልክ ደውሎ ትክክለኛ ውጤትን 647 መሆኑን ነገሩኝ ማለት ነው። እንደገና ታረመ። ችግሩ ምንድነው ብዬ ስጠይቃቸው ኮምፒውተሩ ዘሎት ነበር ታረመው በዘፈቀደ ነው የሰጠው ኮምፒውተሩ ጥቅም አለ ነው። ከሆላንደኛን ሞጣው ዝህም አቬሬጅ ከ9 እስከ 12 97-98 ነው። ትረኛ ክፍልም ስሬት ኤን ያመጣው እና ባክግራውንድ እና ያመጣው ጥቅም የማይገናኝ ነው። የፈተናውን ተሰራው ብዙም አልተበደኝ ነበር የተሳሳተኩም ውስጥ ስለሌለ በቃ ችግሩ ወይነት ነው ብዬ ወዲያ ወሰንኩኝ። ከዛ ቅሬቴን አቀረብኩ ማለት ነው።
በደቡብ ጎንደር ዞን አዲስ ዘመን ከተማ የአዲስ ዘመን ሁለተኛ ደረጃ መሰናዶ ትምህርት ቤት ተማሪ የሆነው አምላኩ ቁሙልኝ በመጀመሪያ ይፋ በሆነው ውጤት 167 እንዳገኘና
በቃ ሆኑ የተደረገ ይመስል 21 22 21 22 ይንፈርማል በቃ ከፍተኛ ሰላትን ቀጥታ ባዚ የተምሩን ያለውን ነገር ረዳኝ በኢሜል ሁሉን ነገር ላከልኝ። እንዲሁም ህጋዊ ውክልና ለራሱ እስከሞተ ድረስ ከአዲስ አበባ ድረስ በቃል ምልልስ ያለውን ነገር ላኩላቸው መረጃ የአስረኛ ክፍል ውጤቱን ያለኝን ትራንስክሪፕት ሁሉ አታቻ ርገር ይችላቸው
እና ውጤቱ ምን ሆነ?
589 መጣ።
ከ167 ወደ 589
ስታቱ ኩባሉ በትክክል ሳይታረም ቀርቶ ነው የሰጥ ነምላሽ።
አስረኛ ክፍል ሙሉ ኤን ያመጣኸው?
አዎ ሁሉም ኤን ያመጣሁትኝ እና ከ9 እስከ 12 ስመር ኮምፓውንድ ደሞዳ
የፈተናዎች ኤጀንሲ ለተማሪዎች ቅሬታ ማቅረቢያ የከፈተው ድረገጽ በትክክል እንደማይሰራም ሁለቱም ተማሪዎች ይናገራሉ። የፈተናዎች ኤጀንሲ ምክትል ዋና ዳይሬክተር አቶ ተፈራ ፈይሳ ችግሩ የተፈጠረው ሁለተኛ ዙር በተፈተኑ ተማሪዎች ላይ ነው ብለዋል።
በተለይ አማራ ክልል ግማሹ አማራ ክልል ብቻ ሳይሆን አፋር፣ ቤኒሻንጉል፣ ኦሮሚያም ምስራቅ ወለጋ አካባቢ ሁለት ዙር ነው የተፈተኑት። ማለት አንደኛ ዙር የተፈተነዋል፣ ሁለተኛ ዙር የተፈተነዋል። ሲስተሙ አንድን ትምህርት ቤት እንደ አንድ ነው የሚያርመው ተማሪዎቹን ማለት ነው።
በተማሪዎች ውጤት ላይ ቅሬታ ካሰሙት የትምህርት ባለሙያዎች ውስጥ በዋግምራ ዞን ጋዝጊብላ ወረዳ የትምህርት ጽህፈት ቤት ኃላፊው አቶ አለሙ ደበሽ ናቸው። በጦርነት ቀጠና ውስጥ የነበሩ ተማሪዎችን ለፈተና ማስቀመጥ ተገቢ እንዳልሆነ ቀድመው ለትምህርት ሚኒስቴር ሀሳብ ማቅረባቸውን ተናግረዋል። አቶ አለሙ እንደሚሉት በጋዝጊብላ ወረዳ የ12ኛ ክፍል ብሔራዊ መልቀቂያ ፈተና ከተፈተኑ 229 ተማሪዎች ውስጥ 29 ብቻ ናቸው ማለፍ የቻሉት ብለዋል።
እኛ አካባቢ ከአንድ አመት በላይ የጦር ቀጠና ሆኖ የኖረ ነው። አካባቢው ምናልባትም ከስድስት ወር ወረራ በኋላ ነጻ ከወጣ በኋላ አንጻራዊ ሰላም ስላለ ፈተና እሰጣለሁ በሚል ትምህርት ሚኒስቴር ውሳኔ አስተላለፈ። አይደለም ተማሪዎች ራሳቸውን ሊያዘጋጁ እኛ ራሱ የተሰጠን 20 ቀን ስለነበረ ተማሪዎችን በማፈላለግ ነው ጊዜውን የጨረስ ነው። ምክንያቱም ተማሪዎቹ ጦሩን ተቀላቅለው የሚታገሉ ናቸው። ግማሾቹ ደግሞ በአካባቢያቸው ነው ሎጂስቲክስ የሚያስተባብሩ ናቸው። ቀሪዎቹ ደግሞ ሸሽተው በተለያየ አካባቢ ተፈናቅለው ይሄዱ ነበሩ። እነኝህን ከየአካባቢው አሰባስበ ነው ለፈተና እንዲቀመጡ ያደረግ ነው። ይሄ በውጤታቸው ላይ ተጽዕኖ ሊያመጣ እንደሚችል በተለያዩ መድረኮች ከፈተና በፊት የሚመለከታቸው አካላት ጋራ ተነጋግረናል። ግን ምላሽ አልተሰጠም ነበረ በወቅቱ።
የሰሜን ሸዋ ዞን መንዝቀያ ወረዳ ትምህርት ጽህፈት ቤት ኃላፊ አቶ ወርቁ ገብሬም ተመሳሳይ ቅሬታ አቅርበዋል።
በሁለቱም የተመዘገበ ውጤት ችግር ያለበት ነው እና ወላጆችም ተማሪዎችም እየመጡ እኛ ጋር እንዴት ነው መጠየቅ የምንችለው ማስመርመር የምንችለው የሚል ጥያቄ ያቀርባሉ። ዞሮ ዞሮ እኛ አሁን በጽሁም ሆነ በንትን ከማህበራዊ ሚዲያ ውጪ በሌላ መንገድ የጠየቅ ነው የለም እና
በአማራ ክልል የሚገኙ በርካታ ዞኖችና ወረዳዎች እንዲሁም ግለሰቦች ቅሬታው እየቀረበ ይገኛል። የፈተናዎች ኤጀንሲ ምክትል ዋና ዳይሬክተር አቶ ተፈራ ፈይሳ ከአሜሪካ ድምጽ ጋር ባደረጉት ቆይታ ችግሩ የተፈጠረው በቴክኒክ ምክንያት ነው፣ ቅሬታ ላቀረቡ ተማሪዎችም ምላሽ ተሰጥቷል ብለዋል።
ሁለት ዙር የተፈተኑትን ተማሪዎች አንደኛውም በአንዱ ያርማል፣ አንደኛውም በአንዱ ስለሚያርም የአንድ ተማሪ ሁለት ውጤት ይሞላለታል በሲስተሙ ላይ ማለት ነው። ስለዚህ ምንድን ነው ይሄን ያው ቴክኒካሊ ተስተካክሎ ታርሞ የተወሰኑ ተማሪዎች ግን አመዘጋግቡ ሳይስተካከል የተገለጸላቸዋል። ይሄንን እነሱን ከመግለጻቸው በፊት እኛ ደርሰን አስተካክለናል። አንዳንዶቹ ደግሞ እንደተባለው ቅሬታም አቅርቦ እኛ እያስተካከልን ስለነበረ እዛው ተስተካክሏል። ይሄ ምንድን ነው እርማትን እንደገና ማረም ሳይሆን በአንድ ትምህርት ቤት ሁለት ዙር የተፈተኑ ተማሪዎች በማጋጠማቸው የተፈጠረ ክፍተት ነው። ወደ 500 ምናምን ይሆናል። ከአጠቃላይ ከ600,000 ተማሪ ይህን ያክል ስህተት መፈጠር እንትን አይደለም። ማሽን ነው የሚያርመው፣ ሲስተም ነው የሚያርመው። ማንም አይቀርብም፣ ማንም ቼክ እንትን አደርግ።
ተማሪዎች ቅሬታ እንዲያቀርቡበት በኤጀንሲው የተከፈተው ድረገጽ በትክክል እንደሚሰራም አቶ ተፈራ ተናግረዋል።
ኦንላይን ማመልከቻውን በደንብ ተቀብሎ ወስደው ዳውንሎድ አድርጎ በስነ ስርዓት አደራጅቶ ውጤት መግለጫው ምልክ ኃይል አለ እንጂ በአካል የመጣው ከአንድ ሺህ በታች ነው። አብዛኛው ሰው የመለከተው በኦንላይን ነው። ሶስተኛው አማራጭ ደግሞ ኦንላይንም አክሰስ የሌለው በዛ በወረዳና በዞን በኩል ለእኛ እንዲደርስ ማለት ነው። ኦንላይንም በአካልም ከ20 ሺህ በላይ ነው።
በዚህ ዓመት ፈተናውን ከወሰዱት 600,000 ተማሪዎች መካከል 25% የሚሆኑት ብቻ ናቸው ወደ ዩኒቨርሲቲ የሚገቡት ብለዋል አቶ ተፈራ። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር።
አስቴር ምስጋናውን እናመሰግናለን። የመጽሔቱ ትንታኔ ይቀጥላል። በመቀጠል ደግሞ ወደ አዲስ አበባ እናቀናለን። ከአድዋ ድል አከባበል ጋር በተያያዘ ያለአግባብ ታስረዋል ያላቸው የአዲስ አበባ ከተማ ነዋሪዎች እንዲፈቱ የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ ጠይቋል። የአዲስ አበባ ፖሊስ ከከተማው በተውጣጡ ዜጎች እንዲዋቀርም ጠይቋል። መለስካቸው አመሃ ዝርዝር ጉዳዩን ይነግረናል።
ኢዜማ ባወጣው መግለጫ ለሰላም ዘብ እንደሚቆም፣ ሰላምና ጸጥታን የሚያውኩና ለሕግ የማይገዙ ኃይሎችን አጥብቆ እንደሚያወግዝ ገልጾ በሰላም ማስከበር ስም በዜጎች ላይ የሚካሄድ መንግሥታዊ አፈናን ግን አጥብቆ እንደሚቃወም ገልጿል። ስለሆነም በአዲስ አበባ ከተማ ከአድዋ በዓል አከባበር ጋር በተያያዘ በሕገ ወጥ መንገድ ለእስር ተዳርገዋል ያላቸው ዜጎች እንዲፈቱ ጥሪ አቅርበዋል። ፓርቲው ይህን መግለጫ ከማውጣቱ በፊት ጉዳዩን በቅርበት ይከታተለው እንደነበረ ለቪኦኤ የገለጹት የኢዜማ ሊቀመንበር አቶ የሸዋስ አሰፋ ተጠርጣሪዎቹ ጉዳያቸው የተያዘው በማን እንደሆነ እንኳን በትክክል ለይቶ መናገር እንዳልተቻለ ያብራራሉ።
በጣም ብዙ ወጣቶች፣ አንዳንዶቹ ምንም ስለ ፓርቲ የማያውቁ የእኛም የሌላም ፓርቲ አባል ያልሆኑ የአዲስ አበባ ወጣቶች እንዲሸማቀቁ በሚያደርግ ደረጃ ፎቶቸው እየታየ እየታደኑ እስከ ሰኞ ማክሰኞ ዕለት ባደረግነው ማጣራት እስከ 60 ልጆች ታስረዋል። በትክክል ፍርድ ቤት አልቀረቡም። ወንጀላቸው ይብን አንዴ ወደዚህኛው አንዴ ወደዛኛው ይገላበጣል። በትክክል ይህን አድርጋችኋል ተብሎ አይደለም የሚያዙት። በጣም ኢንቲሚዴት ይደረጋሉ። በጣም ብዙ ማስረጃዎችን ሰብስበናል። ከዛ ደግሞ ማን ይህን እንደሚያደርግም ግልጽ አይደለም። አንዳንድ ጊዜ ኦሮሚያ ፖሊስ ይባላል፣ አንዳንድ ጊዜ ፌዴራል ፖሊስ ይባላል፣ አንዳንድ ጊዜ የአዲስ አበባ ፖሊስ ይባላል። በህግ እንደዚህ መጫወት አይቻልም። ስለዚህ የሚያስጠይቅ ነገር ካለ በስነስርዓት ሰው መጠየቅ እንዳለበት፣ በፍትህ የበላይ መሆን እንዳለበት እናምናለን። ሰውን ይህን ተናገርክ ያን ተናገርክ እያሉ ማሸማቀቅ ግን ትክክል አይደለም።
በአቶ የሸዋስ አስተያየት አሁን በመንግስት በኩል የሚከናወነው ህግን የተከተለ ሳይሆን ዜጎችን ማስፈራራትና ማሸማቀቅ ነው ይላሉ። ስለሆነም በህግ የሚጠየቁ ካሉ በአግባቡ ፍርድ ቤት ማቅረብ፣ ያ ካልሆነ ግን መፈታት አለባቸው ብለዋል።
ውዝግብ አለ። የመጀመሪያው የመንግስት መስሪያ ቤቶች ወይም ባለስልጣኖች በዓል ማክበሪያ ቦታውን ወደ ድልድይ ስር ምናምን ከተቱት በሚል ብስጭት ነበረ፣ አድዋ ድልድይ ምናምን በሚባል ከዛ በኋላ የተለዋወጡትን ቃላት ምናምን እንግዲህ ይዘው ቀርተዋል ነው የሚባል የመንግስት ሰዎች ማለት ነው። ስርዓትና ሲስ ከተባለ ይህንን ችግር የፈጠረውንም መጠየቅ ያስፈልጋል። ከዛ በኋላ ግን እያንዳንዱ ሰው ባረገው ነው መጠየቅ ያለበት። እዚህኛው ለምን መታከበርክ ከሆነ ያ በግልጽ መሆን አለበት። ድልድይ ስር ለምን ሄድክ ከሆነ ያ በግልጽ መታወቅ አለበት። ተሳድበሃል ከሆነ ያ ስድብ በደንብ መታወቅ አለበት። ያ እያንዳንዱ ወንጀል ደግሞ በህግ የተጻፈ ነው የሚያስከትለው ቅጣት በዛ መሰረት ነው መሆን ያለበት። አሁን ከዛ ውጭ እኮ ነው ድምሬት ማድረግ ነው፣ ማፈን ነው፣ ሰው እንዳያገኝ ማድረግ ነው፣ በአጠቃላይ ማሸማቀቅ ነው። ትክክል አይደለም። ቶሎ መታረም አለበት። መፈታት አለባቸው። የህግ ስርዓቱን ጠብቆ መጠየቅና መዳኘት ያለበት ሰው ካለ ማስረጃ አምጥቶ አሁን አንዳንዴ ይጠይቃል፣ ማስረጃ አላቸው? የከሰሰ ያሰረ ነው እኮ ማስረጃ የሚያቀርበው እንጂ ሌላው ሰው አይደለም። እኛ ሰው ነፃ እንዲሆን ማንም ሰው የብልጽግና አባል ቢሆን እዛ አድዋ ድል ሊያከብር ሄዶ የታፈሰ ካለ ምናልባት የብልጽግና አባል ይሁን የባልደራስም ይሁን የዜማ የማንም አባል ይሁን ነፃ እንዲሆን በሀገሩ ላይ በነፃነት እንዲንቀሳቀስ ነው የምንፈልገው።
የኢዜማ መግለጫ የአዲስ አበባ ፖሊስ ኮሚሽን በቅርቡ አዳዲስ አባላትን በመመልመል የፖሊስ ኃይሉን ለማጠናከር ይፋ ያደረገውን መረጃም ነቅፏል። የአዲስ አበባ ፖሊስን ለማጠናከር መኬድ አለበት ያሉትንም መንገድ አቶ የሸዋስ አመላክተዋል።
የመጀመሪያው አካባቢው ወጣት አካባቢውን የሚያውቀው የማህበረሰቡን ሶሻል ፋብሪክ የሚያውቀው ሰው ቢሆን ጥሩ ነው። ያኛውም ኢትዮጵያ አይደለም አይደለም፣ ግን ይሄኛውን ገፍቶ መሆን የለበትም። ይታወቃል። በፖሊስ አደረጃጀት ያለን አቋም ግልጽ ነው። ወደ ጎን የወጡ ልዩ አደረጃጀቶች ምናምን አስፈላጊ አይደሉም። ግልጽ የሆነ መደበኛ ፖሊስ፣ ፌዴራል ፖሊስ፣ መከላከያን የመሳሰሉ ለሰውነት ለዜግነት የቆሙ የጸጥታ ተቋማት እንዲኖሩ በዲሲፕሊን የሚመሩ አዲስ አበባን በተመለከተ መደበኛ ፖሊስን በተመለከተ በስራ እድልም በመብትም ጸጥታን በማስከበር የበለጠ እውቀትም ለአዲስ አበባ ወጣቶች ቅድሚያ ሊሰጥ ይገባል። ከዛ ቀጥሎ ነው ለሌላው ወማን ያለበት የሚል ነው። አሁን ግን እሱ ይሆን አይደለም በኮታ እንደዚህ እናደርጋለን እንደዚህ የሚላልና ይሄ ትክክል አይደለም። ያኛውም የባዕድነት ኗሪውም የጠርጣሪነት ስሜት ነው የሚያድረው። ጸጥታ ደግሞ በመተማመን ከማህበረሰቡ ጋር በመግባባት እያንዳንዱን ጓዳ ወርጓዳውን ፖሊስ ሊጠብቅ አይችልም። ማህበረሰቡ ለሚያምነው ፖሊስ ትክክል ያልሆነውን ነገር ይነግረዋል። በየትም ሀገር ከዚህ በፊትም እንደተናገር ነው ሀገርን የሚጠብቀው ህዝብ ነው የሚጠብቀው። ህዝብ ባለው አደረጃጀት ከፖሊስ ጋር ባለው ቅርበት ነው እና ይህንን ሊያስደርግ ስለማይችል ይህንን ያማከራችሁ ትክክለኛ አማካሪ አይደለም እና አስተካክሉት።
ቪኦኤ የአዲስ አበባ ፖሊስ ኢዜማ ይፋ ያደረገውን መግለጫ ተከትሎ ያለውን አስተያየት ወይንም ምላሽ እንዲሰጠው ያደረገው ጥረት አልተሳካም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ለቀደመው ዘገባ እናመሰግናለን። ቀጣዩ ዘገባ ደግሞ ከሩሲያ ዩክሬን ጦርነት ጋር የተገናኘ ነው። ሩሲያ ዩክሬን መውረር እንደጀመረች ሸሽተው በሰላም ሊወጡ የቻሉ በመቶዎች የሚቆጠሩ የናይጄሪያ ተማሪዎች የመመረቂያ ጊዜያቸው ደርሶ ነበረ። ምንም እንኳን በጦርነት መካከል እንኳ ቢሆኑ አንዳንድ የዩክሬን መምህራን ተማሪዎቻቸውን በድረገጽ ላይ ማስተማሩን ቀጥለውበታል። የደቡብ አፍሪካ ሕክምና ተማሪዎች የተቋረጠው ትምህርታቸውን የሚያጠናቅቁበት መንገድ እየፈለጉ ነው። በቪኦኤ ዘጋቢዎች በናይጄሪያዊው ቲሞቲ ኦቢዞና ከደቡብ አፍሪካ ቪኪ ስትራክ ያጠናቀሩትን ዘገባ ደረጀ ደስታ እንደሚከተለው አቀናብሮታል።
ዩክሬን ተርንፖሊ ውስጥ በሚገኘው የአገሪቱ የሕክምና ዩኒቨርሲቲ የስድስተኛ ዓመት የሕክምና ተማሪ የሆነው ናይጄሪያዊ ዶሚኒክ ኦሩ ሩሲያ ዩክሬንን መውረር በጀመረችበት የካቲት 17 የሕክምና ዲግሪውን ሊያገኝ የቀሩት ሁለት ወራት ብቻ ነበሩ። ኦሩ ያችን ቀን ከእንቅልፉ እንደተነሳ የሰማው ዜና የሩሲያ ወታደሮች በርካታ የዩክሬን ከተሞችን ደበደቡ የሚል ነበር። ከዚያም በኋላ ልክ በተርንፖሊ የሚገኙ ሌሎች በመቶዎች የሚቆጠሩ ተማሪዎች እንዳደረጉት እሱም ወደ ሩማንያ መሸሽ ነበረበት። መጋቢት መግቢያ ላይ መንግስት ባዘጋጀው ልዩ አውሮፕላን ወደ ናይጄሪያ ተጓዘ። ይሁን እንጂ በዚህ ሳምንት ግን ኦሩና ጓደኞቹ በክፍል ያቋረጡትን የኮሌጅ ትምህርታቸውን በድረገጽ ቀጥለዋል። ይህ ተመልሶ እንደ መሰባሰብ ይመስላል ይላል ኦሩ።
Our major conversation was about how we didn't get to have a proper goodbye to each other.
ትልቁ መነጋገሪያችን በውግ እንኳን ሳንሰባሰብ መለያየታችን ነው። ያለ ማድረግ በቂ ጊዜ ያለን መስሎን ነበር። የመመረቂያችን ስነ ስርዓት ደርሶ ስለነበረ ፎቶ የምንነሳበትና ሌሎችንም ነገሮች የምናደርግበት ወቅት ነበር።
በዩክሬን ከጦር ግንባር የተሰለፈው አስተማሪው ደህንነት የሚያሳስበው ኡሩ ብዙ ግራ የሚገቡት ነገሮች ቢኖሩም ተስፋ አልቆረጠም። ስለ መምህሩ ሲናገር እንዲህ ይላል።
He looks really really very stressed. He looked like he had like very little amount of sleep.
በጣም የተጨነቀ የተወሰነች የእንቅልፍ ሰዓት ብቻ ያገኘ ይመስላል። ሰኞ ከሚያስተምረው ክፍል ውስጥ የትምህርት ሰዓት ሊያበቃ 30 ደቂቃ ግድም ሲቀረው የስልክ ጥሪ ደረሰውና ይቅርታ ጠይቆ ወጣ።
የናይጄሪያ ባለስልጣናት ወረራው በጀመረበት ወቅት በዩክሬን ወደ 800 ሺህ የሚጠጉ ናይጄሪያውያን መኖራቸውን ሲገልጹ ከዚህ ውስጥ 5600 የሚሆኑት ተማሪዎች ናቸው ብለዋል። የመጀመሪያ ዓመት የሕክምና ተማሪ የሆነችው የ16 ዓመቷ ፋጡማ ባፋ ወደ ናይጄሪያ የተመለሰችው ከሳምንት በፊት ሲሆን እሷም በድረገጽ ትምህርቷን መከታተል ጀምራለች። ይሁን እንጂ ለእሷ በአካል ክፍል ውስጥ እንደሚሰጠው ሊሆንላት አልቻለም።
I really miss attending my typical classes.
በአካል እዚያው ትምህርት ቤት ክፍል ውስጥ ሆኜ ጓደኞቼንና አስተማሪዎቼን ባይ እጅግ በጣም ደስ ይለኝ ነበር።
ፋጡማ የሕክምና ትምህርቷን የጀመረችው ባለፈው መስከረም ወር ነበር። ወላጅ እናቷ ሳላ ባፋህ ግን ካሁን በኋላ ወደ ዩክሬን አትመለስም ይላሉ።
እዚያ ልንመልሳት አንችልም። ትምህርቷን ተረጋግታ በሰላም መማር የምትችልበት ስፍራ ያስፈልጋታል። ምክንያቱም ልጄ እኮ አሁንም ገና ታዳጊ ወጣት ናት።
ዶሚኒክ ኡሩና ጓደኞቹ የምርቃት ስነ ስርዓታቸውን ለማክበር ትልቅ የራት ድግስ አቀደው ነበር። አሁን በተፈጠረው ሁኔታ ግን ካሁን በኋላ ጓደኞቹን የሚያያቸው ስለመሆኑ ስጋት ገብቶታል። በሌላም በኩል ዩክሬንን ለቀው የወጡት የደቡብ አፍሪካ የሕክምና ተማሪዎች የተቋረጠውን ትምህርታቸውን የሚያጠናቅቁበትን መንገድ እየፈለጉ ነው። የደቡብ አፍሪካ ዩኒቨርሲቲዎች ለተማሪዎች ያለውን አማራጭ እየተመለከቱ ነው። አንዳንዶቹ ተማሪዎች አሁንም ዩክሬን ውስጥ ያዩት ጥቃት ካደረሰባቸው ጭንቀት ገና አልወጡም። ወደ ኋላ ተተዋቸው የመጡ መምህሮቻቸውና ጓደኞቻቸውም አሁንም ያሳስቧቸዋል። ጉዳዩ ያሳሰባቸው ሌሎች ተማሪዎች ከዩክሬን የተመለሱ 50 የሚደርሱ የሕክምና ተማሪዎች በደቡብ አፍሪካ ዩኒቨርሲቲዎች ውስጥ ገብተው ትምህርታቸውን ሊቀጥሉ የሚችሉበትን መንገድ ለማፈላለግ ትምህርታችንን እናድን የሚል ዘመቻ ጀምረዋል። የ25 ዓመቷ ማንዲሳ ማሊንድሳ ዩክሬን ውስጥ በካርኪቭ የሕክምና ዩኒቨርሲቲ አራተኛ ዓመት ተማሪ ናት። ትምህርታቸውን ለመቀጠል ከሚፈልጉ ተማሪዎች መካከልም አንዷ ናት። ትምህርቱ የተቋረጠው የሩሲያ ኃይሎች ዩክሬንን መውረር ከጀመሩበት ካለፈው የካቲት ወር ጀምሮ ነበር። በምስራቅ ዩክሬን በሚገኘው የካርኪቭ ከተማ የቦምብ ፍንዳታ በመስማታቸው እሷና 5 ጓደኞቿ ወደ ሃንጋሪ ድንበር በባቡር መሸሻቸውን የምትገልጸው ማንዲሳ በባቡር ጣቢያው የተመለከተችው ነገር ትርምስ የተሞላበት መሆኑን ገልጻለች።
Everybody's losing their mind. Everybody's trying to get on it. People have knives out, people are screaming, people are fighting, people are biting each other.
ሁሉም ሰው ከቁጥጥር ውጪ ሆኗል። ሁሉም ሰው አንድ ነገር ለማድረግ እየጣረ ነው። ሰዎች ስለቶቻቸውን እያወጡ ነው። ሰዎች እየጮሁ ነው። እየተፋለሙም ይገኛሉ። እርስ በራሳቸው እየተናጩ ነው። እዚህ ባቡር ላይ ለመውጣት እንኳን ትርምስምስ ሆኗል። እየተመለከትን የሚሆነውን ነገር እያየን ዝም ብለን እያስተዋልን እንገኛለን። ይህ እኮ የእኛ ባቡር አይደለም። ይህ ባቡር የሚሄደው ወደ ኪየቭ ነው። እኛ ወደ ምን ሄድበት የሚሄድም ባቡር አይደለም።
በመጨረሻም ወደ ለቪቭ የሚወስዳቸው ባቡር የደረሰ ቢሆንም በኪየቭ በቆዩበት ወቅት ሊያመልጡት ከሚፈልጉት ጥቃት መልሶ እንዳይጥላቸው ከባድ ስጋት ውስጥ ከቷቸው እንደነበረ ገልጻለች። ምክንያቱም ባቡሩ እዚያ ለስድስት ሰዓታት ቆይቷል።
That's when we saw what Kyiv actually looks like. Everything is just burning, there's smoke.
ኪየቭ ምን እንደምትመስል እያየን ነው። ሁሉም ነገር እየተቃጠለ ነው። በየቦታውም ጭስ ይታያል። ሁሉም ሰው ተሸብሮ በየመስኮቱ በኩል ወደ ውጪ ይመለከታል።
ከ24 ሰዓት በኋላ ለቪቭ የደረሱት ማሊንዲሳና 5 ጓደኞቿ ወደ ቤታቸው የሚወስዳቸው አውሮፕላንን ለማግኘት ወደ ሃንጋሪ መጓዛቸውን ተናግራለች። የ6ኛ ዓመት የሕክምና ተማሪ የሆነው ሉፋሚንጎ ኒቲንጉ ትምህርታቸውን በደቡብ አፍሪካ ማጠናቀቅ ከሚፈልጉት መካከል አንዱ ነው። በዩክሬን ቪኒትሺያ የሕክምና ዩኒቨርሲቲ ትምህርቱን አቋርጦ አሁን ደቡብ አፍሪካ በሰላም መግባት ቢችልም ወደ ኋላ ስለተዋቸው ጓደኞቹ ያስባል።
Yeah, I am really worried about my friends and my teacher, you know. Ukraine has been my home for
አው በርግጥ ስለ ጓደኞቼና ስለ መምሬ ተጨንቄያለሁ። ዩክሬን ላለፉት 6 ዓመታት መኖሪያ ቤቴ ነበረች። ሰዎቿ ለኔ እንደ ቤተሰቦቼ ናቸው። አሁን በዚያ ይሁን ያለው ነገር ሁሉ በእጅጉ ያሳዝናል። ለከኔ ቤት እየወደመ እንዳለ ሆኖ ነው የሚሰማኝ።
የደቡብ አፍሪካ የሕክምና ትምህርት ተቋማት ምክር ቤት አባል የሆኑት ፕሮፌሰር ሊዮኔል ግሪን ቶምሰን ትምህርት ቤቶቹ ተማሪዎችን ሊረዷቸው በሚችሉበት ሁኔታ ላይ እየተነጋገሩ መሆኑን አረጋግጠዋል።
Issues relating to students in Ukraine have been brought to
በዩክሬን ያለው ተማሪዎችን አስመልክቶ አሁንም ያለው ነገር በደቡብ አፍሪካ የሕክምና ተቋማትን ኃላፊዎች ትኩረት እየሳበ ነው። በጉዳዩ ዙሪያ ውይይት እንዲደረግ አብዝና ጉዳዩ የተወሳሰበ ቢሆንም መነጋገራችንን እንቀጥላለን።
ይሁን እንጂ ለተማሪዎች ቦታ ማግኘት አስቸጋሪ መሆኑ ተመልክቷል። ፕሮፌሰሩ በኮቪድ-19 ወረርሽኝ ሳቢያ ትምህርታቸውን አቋርጠው የተመለሱ የአፍሪካ ተማሪዎችም ቦታ እየፈለጉ መሆኑን አመልክተዋል።
አድማጮች፣ የመጽሔቱ ክፍል በዚህ ተጠናቋል። የሁለተኛው አጋማሽ የመጀመሪያ ቅንብርን እናስተዋውቃችሁ። ከትግራይ ክልል ተፈናቅለው በሰሜን ወሎ ቆቦ ከተማ ፖሊስ ጣቢያ የተጠለሉ የህብረተሰብ ክፍሎች በምግብና በመሰረታዊ ድጋፍ አቅርቦት መቸገራቸውን ገልጸዋል። ከሰሞኑ ወደ ቆቦ ያመራው ዘጋቢያችን መስፍን አራጌ ቀጣዩን ዘገባ ልኳል።
ስማቸው እንዲጠቀስ ፊታቸውም እንዲታይ ፈቃደኛ ያልሆኑት አስተያየት ሰጪ ወደ ቆቦ የመጡበትን ምክንያት ይናገራሉ።
የመጣሁት ከአዲግራት አካባቢ ነው። በጦርነቱ ምክንያት ኮፍቶናል። በጣም ተቸግረናል። የሚደርስልን ሰው የለም እና ተቸግረን ነው የመጣ ነው። እዛ ያለው ችግር የህወሀት ችግር ነው። የደረሰብን ሌላ ነገር የለም። በፈጣሪ የመጣ ነገር የለም። ፀሐይ አልጠፋም። ግን በእነዚህ ሰዎች ግን ጨለማ ውስጥ ፀሐይ ጠፍቶን ነው የምንኖረው። እኛ በጣም ኮፍቶን አዝነን ከኢትዮጵያ ህዝብ አብረን እንዳንኖር እንደ አውሬ እንድንታይ የትግራይ ህዝብ እንዳይታመን ያደርጉት ራሳቸው ነው።
የራያ ቆቦ ወረዳ ፖሊስ ጽህፈት ቤት ኃላፊ ምክትል ኮማንደር ነጋ ድንበሩ ከተማዋ ሁለት አይነት ተፈናቃዮችን በማስተናገድ ላይ እንደሆነች ገልጸዋል።
ከራያ አላባጣ፣ ከራያ ባላ፣ ከኮረም፣ ከኦፍላ እና ከአላማጣ ከተማ የመጣ ኃይል ከዚሁ
የአማራ የአስተዳደር መሬቶች ስለሆኑ እሱ አካባቢ ላይ አንዱ የተፈናቃይ ቁጥር ነው። ወደ 60 ሺህ የገባ ነው ይሄኛው የተፈናቃይ ቁጥር። እዚህ ቆቦ ከተማ ላይ ነው የሚገኘው ይሄ ኃይል። አሁን በቅርብ ከሁለት ሳምንት በፊት እያስተናገረ ያለ ነው። ከሽራሮ ጫፍ ጀምሮ ራማ የሚባለው ጀምረህ እስከ ማይጨው ድረስ ያለው ኃይል ነው እየመጣ ያለው።
ሌላው ስማቸው ቢጠቀስ ፊታቸው ቢታይና የተሰማሩበት የሙያ ዘርፍ ቢገለጽ ቤተሰቤ ላይ ጉዳት ሊደርስ ይችላል ያሉኝ ከሽሬ የመጡ አስተያየት ሰጪ በአስተርጓሚ በሰጡት አስተያየት በአካባቢያቸው ተፈጥሯል ያሉት የጸጥታ ስጋት ቤት ንብረቴንና ቤተሰቤን ጥዬ ለመሰደድ ምክንያት ሆኖኛል ብለዋል።
አነ ካብሽረ ዝባህል ከተማ የመጤ ካብክል ትግራይ
እኔ ሽሬ ከሚባል ከተማ ነው የመጣሁት። ከሽሬ እንደስላሴ ተነስቼ ወደ መቀሌ መጣሁ። ስመጣ ወዴት ነህ የሚል ጥያቄ አለ። ከመቀሌ ወደ አላማጣ መጣሁ። ከአላማጣ ደግሞ ወደ ዋጃ፣ ከዋጃ በጋሪ ነው የተጓዝነው።
የትግራይ ክልል የውጭ ግንኙነት አስተባባሪ መሆናቸውን የሚናገሩትና ካናዳ የሚገኙት ዮሐንስ አብርሃም ከቀናት በፊት ለአሜሪካ ድምፅ በሰጡት የስልክ ምላሽ ከቤተሰብ ጋር ለመገናኘት ከሚደረጉ እንቅስቃሴዎች ውጭ ምግብ ፍለጋ እንደ ስደተኝነት ሊመደብ የሚችል የሚታወቅ እንቅስቃሴ የለም ማለታቸው ይታወሳል።
ዓለም አቀፍ ድርጅቶችን እየገለጹ እንዳሉት በተለይ ከታህሳስ አጋማሽ ዲሰምበር አጋማሽ ጀምሮ ወደ ትግራይ የገባ ምንም አይነት ነገር የለም። በቅርቡ የተወሰኑ ሰምተናል። በዚህ የተነሳ ትግራይ ውስጥ በጣም ከፍተኛ የሆነ ችግር አለ። ይሄ ችግር ሰው ሰራሽ ችግር ነው። በተለይ በኢትዮጵያና በኤርትራ መንግስት የተሰራ ሰው ሰራሽ ችግር ነው የትግራይ ህዝብ ላይ የወረደበት ያለው። በዚህ የተነሳ ችግሩ እንዳለ የታወቀ ነገር ነው። ይህ እንዳለ ሆኖ ግን በዚህ ምክንያት ወደ ጎረቤት ሀገር ወይም ደግሞ ክልል እየተሰደዱ ያሉ አሉ የሚባለው ግን በአብዛኛው ከእውነትነት የራቀ ነው። ቤተሰብ ለመጠየቅ ከቤተሰብ ጋር ለመገናኘት በተወሰነ መልኩ እንቅስቃሴዎች አሉ። በአማራ ክልል ለምሳሌ ራያ አካባቢ ያሉት ተጋሩ ቤተሰቦቻቸውን ለማየት በአማራ ወገን ካለው ዘመዳቸው ጋር ለመገናኘት የሚደረግ እንቅስቃሴ ሊኖር ይችላል። እንደዚህ ምግብ ፍለጋ በስደተኝነት ሊመደብ የሚችል እንቅስቃሴ ግን እስካሁን የሚታወቅ ነገር የለም። እኔም የማውቀው ነገር የለም።
ከሽሬ መፈናቀላቸውን የሚናገሩት አስተያየት ሰጭ በበኩላቸው የትግራይ ህዝብ በችግር ላይ እንደሆነ ጠቅሰዋል።
ዘሎ ሁነታት ምዝ ተፈጢሩ ዘሎ ናይ ትግራይ ህዝቢ ኣብ በፅሕዎ ዘሎ ኩነታት ብጣዕሚ ዝሕዝን እዩ።
አሁን የተፈጠረው በትግራይ ህዝብ ላይ የደረሰው ሁኔታ በጣም የሚያሳዝን ነው። በተለይ ወጣትና እናቶች ሁሉም ረሃብና ሀዘን ላይ ነው ያሉት።
በትግራይ ክልል የውጭ ግንኙነት ጽህፈት ቤት ከፍተኛ አመራር በበኩላቸው ከትግራይ ክልል ተፈናቅሎ አማራ ክልል ይገኛሉ የተባሉ ተፈናቃዮችን በተመለከተ ከአሜሪካ ድምፅ የመቀሌ ዘጋቢ ተጠይቀው
ትግራይ ህዝብ እና የአማራ ማለት ብዙ ጊዜ አብሮ ይኖረ የተዋለደ እንቅስቃሴው መፈለግከው አይነት ነገር ኬላዎች ብታደረግም ሊቆም ይችላል። እንግዲህ ከአላማጣ ወደ ቆቦ ከቆቦ ወደ አላማጣ የሚመጣ የተለያየ ማህበረሰብ አለ። ስለዚህ ይሄ ማስቆምም ይቻላል። ግን ይሄ ዝም ብሎ እንደ ትልቅ የረሃብ ፍልሰት አድርጎ የሚናፈሰው ወሬ ያየ ነው። ባለፈው የትግራይ ሰራዊት ምርኮኞች ተብለው ከሳውዲ አረቢያ እንደዚህ የመጡ ወገኖቻችን እንደ ምርኮኞች በቴሌቪዥን ሲያሳዩቸው ነበር። እነሱ ደግሞ አሁን ተመልሰው ከምርኮኛ በላይ ሆነ ደግሞ ስደተኞች ሆነ ደግሞ እያናቸውናል። እንግዲህ ማለት ችግሩ ሲሪየስ ነው። ያው ረሃብ አለ። ብዙ ሶስት ዲግሪ ተዘግታ ያለች ክልል ነች። ከዚህ ሰው ወደዛ ቢሄድም ብዙም ሊገርመንም አይገባም ነበር። ግን የትግራይ ህዝብ እንደዛ አይደለም። ይልቁንስ የትግራይ ህዝብ እያለ ያለው ይሄ ከበባ መሰበር አለበት።
የራያ ቆቦ ወረዳ ፖሊስ ጽህፈት ቤት ኃላፊ ምክትል ኮማንደር ነጋ በበኩላቸው ቆቦ የሚገኙትን ተፈናቃዮች በተመለከተ ተከታዩም ብለዋል።
እነዚህ ሰዎች አሁን ቤተሰብ ልንጠይቅ ነው ምናምን የሚሉት እስከ ዛሬ መጠየቅ ይችሉ ነበር። ልንጠይቅ የሚሉት ምክንያት ተገቢ ነው ብዬ አልወስድም። እውነት ለመናገር ግን ጭራሽ ሁላቸውም በጥላትነት የሚፈረጁ ሰዎች ናቸው ብለን አንወስድም። የከፋቸው ሰዎች ህጻናት ጭምር ይዘው በተለያየ የፌዴራል መንግስት የስራ ምደባ ምክንያትም እዛ ገብተው የቀሩ ከኤንጂኦ ተግባርም ጋር እዛ ገብተው የቀሩ እና የሀገር መከላከያ ሰራዊት ሰሜን እዝ ሚስቶች ህጻናት ጭምር ይዘው እየመጡ ያሉበት ሁኔታ እንዳለ እና አማራ ተወላጅ ሆኖ እዛ አካባቢ ላይ በተለያየ ስራ መስክ የነበሩ ሰዎች እየመጡ ነው። ከኤርትራ ትውልደ ኤርትራውያኖች ወደ 44 የሚሆኑ ትውልደ ኤርትራውያኖችም አሉ እዚህ። የኤርትራ መታወቂያውን ፎርጅድ ያዘጋጁታን የጥላት ኃይል በዛ መለየት አይቻልም። ሌሎች ሰነዶችን ማረጋገጥ ካልተቻለ
ከመሃል ኢትዮጵያ ወደ አክሱም ለሥራ ሄደው በነበሩበት አጋጣሚ ጦርነቱ በመቀጠሉ እዚያው እንደቆዩና በአከባቢው ያለው አሁናዊ ሁኔታ በመባባሱ ግን ወደ ቆቦ ለመምጣት ተገድጃለሁ የሚሉት ደግሞ ደረጃ ያሸናፊ የተባሉ አስተያየት ሰጭ ናቸው።
ችግር ስላለ እዛ አክሱም ረሃብ ስላለ ምንም ምን በለው ነገር ስላጣን ስለተቸገርኩኝ ወደዚህ ወደ ቆቦ ከተማ መጥቼ ያው ኬላ ላይ ይዘውኝ ወደዚህ ወደ ስደተኛ ማቆያ አስገብተውናል። አሁን እኔ ካለሁበት ከነበርኩበት ከተማ አክሱም በጣም ብር ማግኘት ከባድ ስለሆነ እኔ እንኳን ራሱ እቃ የቤት እቃዎች ምናምን ሸጬ በርካሽ ዋጋ ሸጬ ያን ለትራንስፖርት ኮስት ተጠቅሜ ነው ወደዚህ የመጣሁት። ከአክሱም መቀሌ 300 ምናምን ኪሎ ሜትር ነው። ከዚህ አላማጣ ደግሞ 100 ምናምን ኪሎ ሜትር፣ ወደዚህ ደግሞ ወደ 60 ኪሎ ሜትር፣ ወደ አካባቢ 400 500 ምናምን ኪሎ ሜትር ማለት ነው። እዚህ ከመጣን በኋላ ግን ምግብ የለም፣ መጠጥ የለም፣ መኝታ የለም። አፈር አቧራ ላይ ነው እየተኛን የምናድር ያለ ነው። እና እኔ በሽታ አለብኝ፣ አላርጂክ አለብኝ። እሱ ተነስቶብኝ ቁጭ ብዬ ነው ያደርኩትና በጣም ስቃይ አለ እዚህ ያለውን እና የመንግስት አካላት እዚህ ያሉም ውጭ ያሉትም ይሄንን ችግር ተረድተው ቶሎ በአፋጣኝ ለዚህ ህዝብ ወደ መፍትሄ እንዲሄዱልን እንጠይቃለን።
ከሁለት ሳምንታት ወዲህ ተስተዋለ የተባለው ከትግራይ የተለያዩ አካባቢዎች ወደ ቆቦ ከተማ የሚገቡ ተፈናቃዮች ቁጥር መጨመር በመደበኛ የወንጀል መከላከል ተግባራትም ሆነ ሌሎች የጸጥታ ስጋቶችን ለመቅረፍ በሚደረገው እንቅስቃሴ ላይ ተጽዕኖ እንዳሳረፈ ኮማንደር ነጋ ይጠቁማሉ።
ጥላት ያለበት ቀጠና ቅርበት አለ። የመከላከል ወረዳ ያለው የሀገር መከላከያ ሰራዊት፣ የአማራ ልዩ ኃይል፣ ፋኖ፣ ሚሊሻው እዚህ ነው ተዘጋጅቶ ያለው። እዚህ ልፍ ባላለ ሁኔታ በ10 በ12 በ11 ኪሎ ሜትር ክልል ውስጥ ከመሀል ትግራይ የመጣ ከራያ አካባቢ የመጣ ተፈናቃይ ሰብስበህ ማስቀመጥ እጅግ በጣም አደጋ ነው እና ለህግ ማስከበር ስራም በጣም ፈተና ነው። ካምፕ የተጠረነፈ ሰው አለ። አሁን የእኛን ጣቢያ ብትወስድ ዛሬ አዳር 694 ሰው አለ። ስለዚህ ጣቢያው ማረሚያ ቤት ነው ወይም የተፈናቃይ ማዕከል ነው እንጂ ይሄ ፖሊስ ጣቢያ ነው ብሎ መውሰድ አይቻልም። እኛ ጋር ያሉት ሰዎች ደግሞ ወደ 29 የሚጠጉ የጥላት ኃይል አሰልጥኗቸው አሁን እጅ ሰጠን ብለው የመጡ የትግራይ ወራሪ ኃይል አባላቶች አሉ። ከዛ ውጭ ኤርትራውያኖች እና ከመሀል ትግራይ የመጡ እኛ እንኳን በወንጀል ጠርጥረን ያሰርናቸው ሰዎች ትንሽ ሰዎች ናቸው። 5 ሰው ብቻ ነው ያለው። ሌሎቹ በሙሉ እዛ አካባቢ ላይ ፈልሰው የመጡ ሰዎች ናቸው። ይህ የሚያሳየው የህግ ማስከበር ስራውን ፈተና ውስጥ አስገብቷል። ለግንባሩም ቢሆን ምቾት የሌለው ሁኔታ ነው ያለው። ምክንያቱም እነዚህ ሰዎች ውስጥ ሰርጎ ገቦች አሉ። ከተማው ውስጥ ከራያ አካባቢ ከመጣው ሰው የጥላት ተግባር ሊሰራ የመጣ ሰው አለ። ይህ ሲደመር ከግንባር ቅርበት ጋር በተያያዘ አስቸጋሪ ሁኔታ ውስጥ ነው ያለው።
ትናንት ማምሻውንና ዛሬ ረፋዱንም በተመሳሳይ ቁጥራቸው ለጊዜው ያልታወቀ ተፈናቃዮች ወደ ቆቦ መግባታቸውን ያረጋገጡት ኮማንደር ነጋ ስጋቱ እንዲቀረፍ ይላሉ።
ከመሀል ትግራይ የመጡትም ሰዎች ወገኖቻችን ናቸው፣ ኢትዮጵያዊ ናቸው። በዚህ ምንም ጥርጥር የለንም። ግን ከግንባሩ አኳያ ማህበረሰቡ ቁስሉ አልዳነም። በትግራይ ወራሪ ኃይል ከትግራይ ክልል ውስጥ በወጡ ተዘርፏል፣ ተገሏል፣ ተደፍረዋል። እጅግ ዘርፈ ብዙ በደሎች ደርሰዋል። ሀዘኑን ሳያገግም የለበሰውን ጥቁር ልብስ ሳያወልቅ ነው እኒህን ወንድሞቹ የተቀበለው። ግን ደግሞ የፌዴራል መንግስት እነዚህ ከመሀል የመጡትን አካሎች የፌዴራል አደጋ መከላከል ተረክቦ መውሰድ አለበት። ወስዶ ከቻለ ከሰሜን ወሎ ዞን ውጭ ነው ማድረግ ያለበት፣ ቦታ አዘጋጅቶ እዛ ላይ ማስቀመጥ።
የአዲግራቷ ተፈናቃይ በውጭ ሀገራት የሚኖሩ የትግራይ ተወላጆች ችግሮች እንዲባባሱ ምክንያት ሆነዋል ሲሉ ይወቅሳሉ።
ራሳቸው ውጭ ሆኖ ቁጭ ብሎ እዛ ሆኖ የሚሰሩት ነገር እኛ አንቀበለውም። የትግራይ ወጣት ሲያስወሉት ያሉት እነሱ ናቸው፣ እንደግፋቸዋለን። የውጭ ዲያስፖራ ሆነን እዚህ የሚጎላቸው ነገር የለም እያሉ የትግራይን ወጣት የትግራይ ድሃ ብየወጣው የሚቀር ያለ የትግራይ ወጣት ነው። አሁን መናገር የሚፈልገው ውጭ ዲያስፖራ ያሉት የትግራይ ተወላጅ ሆኑ እዛ ሙቋቸው ቁጭ ብሎ ራሳቸው ቁጭ ብሎ የድሃን ሕዝብ እያስበሉት ያሉት እነሱ ናቸው። እጃቸው ቢቆጥቡት ብራቸው ቢቆጥቡት በዚህ በደሴ የወጣ ወጣት በዛ ቀርተዋል። አሁን ሞርዶ የለም ትግራይ ውስጥ ብዙ ሀዘንተኛ ነው ያለው። ልጁ ወዴት እንደደረሰ አይታወቅም።
የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዴታ ከበደ ደሲሳ በበኩላቸው ከትግራይ ክልል ወደ አማራ እየተፈናቀሉ የሚገኙ ዜጎችን በተመለከተ ይህንን ብለዋል።
የተፈናቀሉና ወደ አማራ ክልል የሚመጡ ሰዎች አሉ እንባል አለ፣ መረጃው አለ። ከዚህ በፊት ከተፈናቃዮች ጋር አንድ ስልት የሚጠቀሙት ለጦርነት የሚያዘጋጁትም መልምሎ አሰልጥኖ ተፈናቃይ መስሎ የሚልኩት አሉ። ወይ ደግሞ ሰዎቹን ገፍቶ ከቤት ንብረታቸው እንዲፈናቀሉ የሚያደርጉበት የፖለቲካ ሴራ ሊኖር ይችላል። ይህንን በአግባቡ ማጣራት እና እሱን ጥንቃቄ በማድረግ በተቻለ መጠን ህብረተሰቡ ተቸግሮ ከቤቱ እንዳይፈናቀል የሚፈልገው ነገር ባለበት እንዲደርሰው ማድረግ ነው።
ከቆቦና በአቅራቢያው ከሚገኙ የአማራ ክልል ተፈናቅለው ቆቦ በሚገኙት አራት መጠለያ ጣቢያዎች ላይ የተጠለሉ ሰዎች ቁጥር ከተማዋ አላት ከሚባለው የህዝብ ቁጥር ጋር ተመጣጣኝ መሆኑን የከተማዋ አመራሮች የተናገሩ ሲሆን፣
አድማጮቻችን እንዲሁም ተመልካቾቻችን እስካሁን ድረስ አብራችን ስለሆናችሁ በእጅጉ እናመሰግናለን። ሀብታሙ ስዩም አስተናግጃችኋለሁ። ብርሃን ኃይሉ በቅንብሩ፣ ጽዮን ግርማ ደግሞ በዋና አዘጋጅነት እስካሁን ድረስ አብረናችሁ ነበርን። የነገ ሰው ይበለን። መልካም ምሽት። Thank you.